ኢትዮጵያ ለስደተኞች በራቸውን ክፍት ካደረጉ የአፍሪካ ሀገራት መካከል አንዷ ናት። ይሁን እንጂ በየዓመቱ ብዙ ስደተኞችም ሀገር ለቀው ከሚጓዙባቸው ሀገራት መካከልም አንዷ ናት። የዚህ የስደት ላይ ጉዞ ታዲያ ስደተኞችን ለተለያየ አደጋ የተጋለጡ ያደርጋቸዋል። ዘንድሮ ለ21ኛ ጊዜ የሚከበረው ዓለም አቀፉ የስደተኞች ቀን ከለላ ለሰብአዊ መብት ነው። ከለላ ሰብአዊ መብት ያስፈልጋቸዋል ስደተኞች በማለት ስደተኞች በየደረሱበት ሁሉ ከለላ እንዲያገኙ በማሰብ ተከብሯል። እኛም በዚህ ዙሪያ ሰፋ ያለ ውይይት ለማድረግ ምሽቱን አቀደን ወደ እናንተ መተናል። እለቱ ሰኞ ሰኔ 13 2014 ዓ.ም መሰናዶው ደግሞ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ እለታዊ የጋቢና ቤ መሰናዶ ነው። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? መሰናዶው የመራው ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ዲጂታልና ዌብ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። ውይይቱን እንጀምራለን። ሰላም ጤና ይስጥልን። ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ዓለም አቀፉ የስደተኞች ቀን እንደ አውሮፓውያን አቆጣጠር በ2001 ዓ.ም በዓለም ዙሪያ በተለያዩ ምክንያቶች መኖሪያ ቀያቸውን ለቀው የሚሰደዱ ግለሰቦችን ለማሰብና ድጋፍ ለማድረግ በሚል በተባበሩት መንግስታት አማካኝነት መከበር ጀምሯል። ኮንሰርን ዩኤስኤ የተሰኘ ተቋም የሰራው ጥናት እንደሚያሳየው ታዲያ በዓለም ዙሪያ በአሁን ሰዓት 26.6 ሚሊዮን የሚሆኑ ስደተኞች ይገኛሉ። ወደ ኢትዮጵያ ስንመጣም እጅግ ብዙ ወጣቶች በስራ አጥነት፣ ከቅርብ ጊዜ ወዲህ ደግሞ በጦርነትና በረሃብም ጭምር ከሀገር እየወጡ ይገኛሉ። ብዙዎቹ ያላቸውን ጥሪት አንጠፍጥፎ ነው ይህንን ጉዞ የሚጀምሩት። ከተጓዙ በኋላ ታዲያ በሀገራቸው ከነበረው በከፋ ሁኔታ ሲዘፈቁ፣ ሲታሰሩ፣ ለረሃብ፣ ለእርዛት እንዲሁም ደግሞ ላስገድዶ መደፈርና ለተለያዩ አይነት አካላዊ ጥቃቶች ሲጋለጡ ይታያል። ዛሬም እለቱን ታሳቢ በማድረግ በዚህ ዙሪያ ውይይት የሚያደርጉ ሁለት እንግዶችን ነው የጋበዝ ነው። የመጀመሪያው እንግዳይ ወጣት ኑሩ አደም ይሰኛል። በቅርቡ በዓለም አቀፉ የሰራተኞች ተቋም አይሎ አማካኝነት ወደ ሀገር ተመልሶ ስራ ጀምሯል። ኑሩ ሰላም ጤና ስጥልኝ፣ እንደምን አመሸ?
አብሮ ስትልን እንኳን ደህና አብሮ አደ እንኳን አብሮ አመሸ ነው ይባላል።
እሺ እሺ፣ ኑሩ እንኳን ደህና መጣ። ትንሽ ድምጽህ ራቅ ያለ ይመስላል። ሁለተኛ እንግዳይን አስተዋውቃለሁ። ሁለተኛ እንግዳይ ደግሞ አቶ ነብዩ ሲራክ ናቸው። አቶ ነብዩ የመገናኛ ብዙሃን ባለሙያ እንዲሁም ደግሞ በስደተኞች ጉዳይ ላይ ትኩረት ሰጥተው የሚንቀሳቀሱ ናቸው። አቶ ነብዩ ሰላም ጤና ስጥልኝ፣ እንኳን ወደ ጋቢና ቤ በሰላም መጣ። እሺ ተወያዮቼ እናመሰግናለሁ። ኑሩ ካንተ ነው የምጀምረው። እንግዲህ አንተ በቅርብ ጊዜ ነው ከስደት የተመለስከው። ውይይታችንን አጠር አጠር ሰብሰብ እያደረግን ነው የምንሄደው። ምላሾቻችሁን አጠር አድርጉልኝ ከሆኑ አሳስባለሁ። የስደት ቆይታ ምን ይመስል ነበረ? አጠር አድርገህ ንገረኝ።
ያው የስደት ቆይታ ከመነሻ ጀምሮ ዞሮ ባይዘወይ መነሻችን ያው የተሻለ ህይወት ለመኖር ነው። መነሻችን መድረሻችንም እንደዚህ ነው፣ የተሻለ ህይወት ለማግኘት ነው። እንደገና ደግሞ ያለው ስቃይ ያው ከባድ ነው። ብቻ እስኪ በደላላ ነው ምትጂ፣ 5-6 ሰዓት ደላላ ነው የሚያጋጥምሽ። በዛ ላይ ደግሞ ረሀብ አለ፣ ውሃ ጥም አለ፣ በዛ ላይ የእግር ጉዞ አለ፣ የመኪናውን ጉዞ አጋጣሚ አለ፣ በዛ ላይ ደግሞ የጨለማም በቃ በዘወይ ትንሽ ያስተቃይ ነበር።
ኑሩ አለ። እሺ ቀጥል፣ ሀሳብ የተቋረጠ ይመስላል።
ማለት እየቀጠልኩ ነው ብዬ ነው። አቤት። እናም ያው እንግዲህ የስደት ነገር ከጥታ የተነሳ ከኢትዮጵያ ነው ስንነሳ ደግሞ እያንዳንድ የመንገድ ርዝማኔ እና እያንዳንዱ ቢያንስ እስከ ጅቡቲ በ8 ቀን ውስጥ ነው የሚሄደው። ይህን 8 ቀን ሁሉ በቃ ውሃ ጥም፣ ረሀብ፣ ስቃይ አለ። መንገድ ላይ የሚያግቱን አሉ። ባይዘወይ እንደገናም በእግር ጉዞ የሚጓዛቸው አሉ። እንደገናም ደግሞ ያለው ነገር ብቻ የባህርም ጉዞ አለ። ያው ቀይ ባህርም ማለት ነው ከጅቡቲ ያለች። እኔ ግን ባይዘወይ ቀይ ባህር እንደደረስ ተመልሼ ነው ወደ ድርጅቱ ገብቼ ለዚህ ድርጅትና ወደ ኢትዮጵያ በሰላም ተመልሼ መልካም ስራ እና የተሻለ በሚል ስራ እንድከፍት ያደረጉኝ ያው ፈጣሪ ይመስገን ጨርሻለሁ።
ኑሩ በጣም ነው ማመሰግነው ለምላሽ። እንግዲህ አቶ ነብዩ ወደ አንተ ልምጣ። ስራ አጥነትና ወጣት ስራ አጥነት ኑሩን ለስደት ዳርጎት ነበረ። መንገድ ጀምሮ ከመንገድ ላይ ነው የተመለሰው። ግን ያው ብዙ ነገሮች ጥናት ተደርጓል በዚህ ጉዳይ። አንተም ደግሞ በዚህ ላይ የምትሰራ ሰው እንደመሆነ ወጣቶችን ለስደት የሚያደርጓቸው ነገሮች ምንድን ናቸው ትላለህ? ካለ ተሞክሮ በመነሳት
አመሰግናለሁ። እኔ ከስደት የተመለስኩ ወደ 2 ዓመት አካባቢ ይሆነኛል። 26 ዓመት የሰራሁት በመረጃ አቀባይነት በዶቼ ቬለ በጀርመን ሬዲዮ ከሳውዲ አረቢያ ስለ ስደተኛ ብዙ ዘገባዎች ሰርቻለሁ። በሳውዲ አረቢያ በሰራበት ኩባንያ አማካኝነት በተለያዩ ቦታ እንቀሳቀስ ነበር፣ ስደተኞችን አገኝ ነበር እና ብዙ ጊዜ የሚጠይቃቸው ለምንድን ነው በዚህ ስቃይ ነው ያልፋችሁ ስደትን የመረጣችሁ ስላቸው፣ በተለያዩ ጊዜ በ26 ዓመት ውስጥ የመጀመሪያ 10 ዓመታት የነበረ ስደት አይነት የተለየ ነው። በሁለተኛ 10 ዓመታት እንደገና በቅርብ ሄደም ያለው የተለያየ ነው። በአጭሩ ለማለት ምንድን ነው መጀመሪያ በሀጅና ዑምራ የተሰደዱ የነበሩ ሰዎች የተሻለ ኑሮ ለመኖር ነው። የድህነቱ የኑሮ ውድነቱ ያን ያህል አይገፋቸው፣ የተሻለ ኑሮ ብለው ነው። ባለፉት 10 ዓመታት ወዲህ ግን ያለው በኑሮ ውድነት ስራ ተምረው ስራ ባለማግኘታቸው፣ እንዲሁም በገበሬ አካባቢ ያሉ ብዙዎቹ የእርሻ መሬቱ የማዳበሪያው ክፍያና የተለያየ መንገድ በኑሮ ላይ ፈተና ስለሚገጥማቸው እንደሚሰደዱ ብዙዎቹ የሚነግሩኝ የተረዳሁትም ያምኑ ነው። በአሁኑ ሰዓት ደግሞ በጣም ባለፉት 5 ዓመታት ደግሞ እንደምታየው በሀገር ውስጥ ያለው የሰላም ሁኔታ፣ በፖለቲካው አካባቢ ያለው ያለመረጋጋት ስጋቱ ከስራ ውድነቱና በጣም እየናረ ከሄደ ውድነቱ አንጻር አንዴም ብቻ አይደለም ደጋግመው ያንን መከራ አይተው ሞትን ተጋፍተው በረሃውን ቆርጠው ባህር ተሻግረው በስቃይ በጠላፊ በደላላ ብዙ ስቃይና መከራ አይተው አካላቸው ሁሉ የጎደሉ ጎርሎ ከስደት ከተመለሱ በኋላ እንዲሄድ የሚያደርጋቸው የኑሮ ውድነት፣ የአገር ቤት ያለው ስጋትና አለመረጋጋት እንደሆነ ነው የማውቀው። ብቻ ለስደቱ ከቤተሰብ ኑሮ ጀመረች እስከ ሀገር ፖለቲካና የኑሮ ውድነት መልከ ብዙ ፈርጀ ብዙ የሆነ ምክንያቶች አሉት።
እውነት ነው። እሺ፣ በጣም ነው የማመሰግነው። ኑሩ፣ ወደ አንተ ልመለስ። እንግዲህ እንደሰማው ነብዩም እንዳለው ስደተኞች ደጋግመው ይሄዳሉ። አንተ ከነበርክበት አካባቢም ደጋግመው የሚሄዱ ወጣቶች እንዳሉ ይታወቃል። እና ወጣቶች ለምንድን ነው ደጋግመው እንዲሄዱ የሚያደርጋቸው ነገር ምንድን ነው ብለህ ታስባለህ?
እንደኔ ሀሳብ ባይዞር አንድ ያው የሀገሪቱ ጉዳይ የሀገሪቱ እና ደግሞ ያለበት አካባቢ በቃ ለተሻለ ህይወት ባይዘው የተሻለ እንጂ ከሀገሩ የሚወጣ የለም። አንድ ወሳኝ ነገር የተሻለ ህይወት ለማግኘት ነው እና ከቤተሰብ ራቅ ማለት የራስን ችሎ ለመኖር ቤተሰብ አስተዳደግ አለ። ያን አስተዳደግ ወደኋላ ትቶ እንደገናም ደግሞ የማያዋጣ ስለሆነ በቃ የተሻለ ህይወት ለመምራት ብለሽ ራስሽን ስታስቢ ምን ይታያል? ስደት ነው። ምንም አማራጭ ተምረሽ ዩኒቨርሲቲ ይዘሽ ምንም ስራ የለም። በቃ ምንም በቃ እዚህ ሀገር ላይ ያው ታርቃላቸው አንዳንድ ኢንፎርሜሽን ይኖራቸዋል። ያለው በቃ ዳይሬክት ምንም አማራጭ ፊልድ ብለን የምንይዘው ስደት ብቻ ነው ያለው ነገር እንዳለ ይሄ ነው ወሳኙ ነገር።
እሺ፣ በጣም ነው የማመሰግነው። እኛም እንግዲህ 2 የስልክ ደዋዮችን አግኝተን ነበረ። እዚህ ላይ ውይይታችንን ገታ እናድርግና እነዚህ ከስደት በቅርብ ጊዜ ከስደት የተመለሱ 2 ደዋዮችን አስተያየታቸውን ሰምተን እንመለሳለን።
እኔ ስሜ መሐመድ ጀማል እባላለሁ። የተመለስኩ ከሳውዲ አረቢያ ከሪያድ አልኸርጅ እስር ቤት በሚባል ቦታ ነው። 4 ወር ተክሬ ነው አሁን በቅርብ 20 ቀን ዛሬ። በእውነት እኛ ያሳለፍነው ነገር በሀገሬ በመግባቴ እንዴት ተወለድኩ ነው በጣም የምቆጥረው። በጣም ደስተኛ ነን አልሐምዱሊላ። ያኔ በጣም በመጥፎ ነገር ላይ ነበር የነበርነው። ስደት ለማንም አይጠቅምም፣ እንዳሰብነውም አልሆነልንም። አገር እንገባለን ሳይሆን እኔ ለራሴ እሞታለሁ የሚል ነው እንጂ አገር እገባለሁ የሚለው ተስፋ የለኝም ነበር። ምክንያቱም እዛ ከምታየው አንጻር በእስር ቤት ያለው ችግር በ200 ሰው በላይ በትንሽ ክላስ ውስጥ ታስረን ተነባብረን ነው የምንተኛው። የምግብ ችግር አለ፣ የሕክምና ችግር አታገኝም። በዚህ ከዚህ አንጻር እና ጌታዬን ነው በጣም እያመሰገንቻለሁ። ሀገሬ በመግባቴ በጣም ደስ ብሎኛል። እዚህ ምክንያት እኔ ማስተላለፍ የምንፈልገው እዛ የቀሩ ወንድሞች አሉ። የኢትዮጵያ መንግስት ወይንም የኢትዮጵያ ቆንስላ ጽህፈት ቤት ሪያድ ያለው በተለይ አልኸርጅ እስር ቤት ላይ የሚገኝ እኔ አመት ከአራት ወር ይሻለሁ። እዛ የኛ ጓደኞች ሁለት አመት የቀራቸው ሰዎች አሉ አገር ያልገቡ። እኔ ለእነሱ ነው ጥሪ ማቅረብ የምፈልገው ማለት ነው፣ አገራቸው እንዲገቡ። ምክንያቱም ኤምባሲዎች ሆኑ የሳኡዲ ፖሊሶች፣ የጸጥታ አካሎች የሪያድ ቆንስላ እንዲሰማ ያደርግ
የመጀመሪያው ደዋያችን እንግዲህ አስተያየታቸውን ሰጥተዋል። በዛ ያለው እስር ሁኔታ ምን ያህል የከፋ እንደሆነ ነው ወጣት መሐመድ የገለጸልን። ወጣት መሐመድ ለረዘም ያለ ጊዜ በእስር ላይ ቆየ ነው። አሁን ቅርብ ጊዜ ነው ወደ ሀገርም የተመለሰው። ሁለተኛ ደዋይ አለን፣ ደውለን አስተያየት የወሰድ ነው። እሱን ሰምተን እንመለስ።
ስሜ ሀቢብ በሽር አደም ነው የሚባለው። የመጣሁት ሜይ 9 ላይ ነው። አንድ ወር አካባቢ ሆነኛል። እዛ እስር ቤት የቆየንበት ከስድስት ወር ምናምን በላይ ነው። በአጠቃላይ መጀመሪያ በመኖሪያ ፍቃድ ነበረ፣ በስራ ቪዛ ነበር ይሄድ ነው። እንደ አጋጣሚ ሆነ ያው ከስፖንሰራችን ጋር አልተስማማንም ነበረ፣ አይሰጡንም ነበር በጊዜው ደሞዛችንን። የስድስት ወር ምናምን ይዙብን ነበረ፣ አልተስማማንም ነበረ። እንደ አጋጣሚ ወደ 200 ምናምን ነበርን ኢትዮጵያውያን የነበር ነው። ያው የሁላችንንም አበላሽ በጣም ከባድ ነበር። ሲጀመር አንድ ክፍል እስር ቤቱ የሚፈቀደው 64 ሰው ነው። እነሱ እስከ 400 ሰው ነው የሚያስቀምጥበት። በዛ ላይ ዞር ብሎ የሚያይሽ ሰው የለም። ጋር ከባድ ነው እስር ቤት። ለማንም አንመክርም፣ ለጥላት ራሱ አይስት ነው የምንለው። በጣም ከባድ ነበር እስር ቤት የነበረው ነገር፣ ያው በምግብ በምናምን በጣም ከባድ ነበር። በወታደሮቹ ጋር መስማማታች። በዛ ላይ ደግሞ እስር ቤት ውስጥ እርስ በርስ መጣላትም ነበር። የፖለቲካው ላይ ባለፈው ጦርነቱ ጋር ምናምን እዚህ ባለው እርስ በርስ እዛው በየክፍሉ ይደባደብ ነበር። የሞት አይኑ የጠፋለ በጣም ከባድ ነበር እስር ቤት። በዛ ላይ ደግሞ ቶሎ አትመለሽም። በፊት ጊዜ ቶሎ ነበር 15 ቀን በወር ይመጠስ። አሁን ትንሹ አመት ነው እስር ቤት ውስጥ የሚቆየ። በረዛም ሄድ የሚያስብ ለመሞት የፈለገ ካልሆነ በስተቀር አልመክርም። አሁን በዛ ላይ ከባድ ነው። የመን ላይ ያለው የጦርነት ሁኔታ፣ ድንበር ላይ ያለው እኛ እንኳን የድንመት አካባቢ 70 ሰው ምናምን ነው በጥይት ድንበር ላይ ተመቶ የሞተው። በዛ ላይ በህይወት ተርፈሽ መግባት ከቻልሽ ነው እዚያውም የመንት ነው የሚባል በመሄድ የሚያወጡት ክዳንት በጣም ብዙ ነው። እዚሁ ባላቸው መንቀሳቀስ ይሻላል ብዬ ነው የማስበው እንጂ ወደዛ በጣም ከባድ ነው።
የሁለተኛ የሰማነው እንግዲህ ወጣት ሀቢብ ነው። እሱም ልክ እንደ መሐመድ በቅርብ ጊዜ ነው የተመለሰው። የወጣቶቹን ስልክ ቁጥር ያገኘ ነው ከደሴ ማህበራዊ ጉዳይ ጽህፈት ቤት ነው። ሁለቱም ወጣቶች እስር እንዴት የከፋ እንደሆነ አሳስበዋል። መሐመድም ደግሞ የቀሩ እስረኞች ስላሉ ለእነሱም ሊታሰብላቸው ይገባል ብሏል። እንግዶች አሉኝ የስልክ መስመር ላይ። የጋቢና ቬ መሰናዶ ነው ዛሬ እየተከታተላችሁ ያላችሁት። ውይይታችን ዓለም አቀፉን የስደተኞች ቀን ምክንያት በማድረግ ነው እየተካሄደ ያለው። አቶ ነቢዩ ወደ አንተ ልምጣና እንግዲህ ወጣቶቹንም አስተያየት ምን ያህል ከባድ ጊዜ እንዳሳለፉ ተናግረዋል። ኑሩም የራሱን ተሞክሮ ነግሮናል። እና ወጣቶች እንግዲህ ደጋግመው እንዳይሄዱ ምን መደረግ አለበት ትላለህ? በአጠቃላይ እንዳይሄዱም በቅድሚያም
የሚቻልበት መንገድ ያለ አይመስለኝም። ምክንያቱም ስደቱን ለማስቆም አዳጋች የሚሆነው ምንድን ነው? በሀገር ውስጥ ያለው የፖለቲካ ሁኔታ፣ የኑሮ ውድነት እንዲሁም ደግሞ የስራ ተማሪዎች ተምረው ስራ አያገኙም። የተለያየ ሶፍት ብዙ ችግር ስላለ ስደቱ ማስቆም ሳይሆን ስደቱ መቀነስ የሚቻልባቸው መንገዶች አሉ ይመስለኛል። አሁን በዚህ ውይይት ላይ የተሳተፈው ኑሩም ሆነ መሐመድ አሁን አስተያየት የሰጠችሁት ነገ በመጡበት መንገድ ተመልሰው እንደማይሄዱ ምንም መረጋገጫ የለንም። በቅርቡ ከዛ ሳውዲ አረቢያ በጣም ከፋ መከራ አውጡን ብለው ከፍተኛ ዘመቻ ጩኸን የተመለሱ ልጆች በቅርቡ እንኳን ሄደው ከአራት ቀን በፊት መንገድ ላይ አደጋ ገጥሟቸው ከፍተኛ ቁጥር ያላቸው ወጣቶች እንደሞቱ ሰምተናል። እነዚህ ሰዎች ሶስት ወይም አራት የተመላለሱ ናቸው። በአሁኑ ሰዓት በከፍተኛ አደጋ ላይ ሆነው የመጡት ተመለሱ ስለዚህ የሚሄዱበት ዋና ምክንያት አገር ላይ የተበቻቸ ነገር ስለሌለ ነው። ይህ ማለት ምንድነው? በየአካባቢው በየቦታው ለምሳሌ በአዲስ አበባ ብቻ ሳይሆን ምን ሰዎች ስደት የሚመጡባቸው አካባቢዎች በአሁኑ ሰዓት የጦርነት ቀጠና የነበሩ የወደሙ ከተሞች ናቸው። ለምሳሌ ወሎን፣ ትግራይን ብትወስጂ፣ ጎንደርም አካባቢ ብትወስጂ ብዙዎች በጣም በከፍተኛ የሆነ ጉዳት የደረሰባቸው ናቸው። ቤተሰቦቻቸው ተፈናቅለው የሚያገኟቸው አሉ። እና ተመልሰው ከእነኛ ቤተሰቦቻቸው አሁን እዳ ስለሚሆኑ አማራጫቸው ስደት ነው። ስለዚህ አማራጩ ምንድን ነው? እኔ የተፈናቀሉትን ትኩረት ሰጡ ዓለም አቀፍ ማህበረሰቡም እንዲረዳቸውም ግፊት ማድረግ በሀገር ቤትም ያለው ሁኔታ እንዲረጋጋ መንግስት ከፍተኛ ጥረት ከማድረግ ጎን ለጎን ከቀበሌ ጀምሮ እስከ ክፍለ ከተማ አስተዳደር በየክፍለ ሀገሩ ያሉ የመንግስት ኃላፊዎች በስደት ተመላሾችን ብቻ ሳይሆን አሁንም ወደ ስደት ሊሄዱ የሚችሉ ልጆች ወደ ስደቱ አይናቸውን የትም ቦታ አማራጭ ዘንቡት ወደ ስደት መሄድ ነው እና ወደ ስደት እንደሄድ የስራ እድል ሊፈጠርላቸው አማራጭ ይመስለኛል። ከዚህ አንጻር የውጭ የኤንጂኦች ለምሳሌ የዓለም አቀፍ የተራድኦ ድርጅቶች ሲመለሱ ከፍተኛ ገንዘብ አድርገው ወጪ ከማድረግ ጎን ለጎን የመጡት ስደተኞች በማቋቋም ደረጃ ከፍተኛ የሆነ ስራ ሊሰሩ ይገባል። መረጃዎችንም በስነ ስርዓት ወርዶ እስከ ታች ከቀበሌና እስከ ገጠር ከተሞች መረጃ መድረስ አለበት። ክፍተቱን የስደቱን ክፋት የሚያሳይ የስደቱን መከራ የሚያሳዩ መረጃዎች በአግባቡ ሊለቀቁ ይገባል እና እነኚህ ነገሮች ካልተለቀቁ እንኳን እነሱ አይደለም እንኳን ከዛ ተመልሶ የመጣው ስደተኛ እኔ በሀገሬ በሰላም የተመለስኩ ሰው እዚህ አካባቢ በማየው በአስተዳደር ልስራ ብዬ እንኳን ልስራ ያለ ሰው በአሁኑ ሰዓት ኢትዮጵያ ውስጥ ልስራ ብሎ የተነሳን ሰው የሚደግፍ ቢሮክራሲው ሙስናው አላንቀሳቅስሏል እና ስደትን ለማስቆም ከሙስና ከአስተዳደር በደል ጀምሮ አጠቃላይ በስራ ፈጠራው ላይ መንግስት ትኩረት ሰጥቶ ካልሰራ አይደለም እነሱ እኛ የተወሰነ መንቀሳቀሻ ይዘን የመጣን ሰዎች ሌላ አይነት ስደት ባገኝ ተመኘው ነው። ምክንያቱም ያለው ሁኔታ ወደ ስደት ሊገፋ ነው እና መንግስት ከፍተኛ ለዚህ ለመገናኛ ብዙሀን ፍጆታ ሳይሆን በትክክል ስደተኛውን ወጣቱ እንዳይሰደድ ወጣቱ ሄዶ መከራ ላይ እንዳይወድቅ በተጨባጭ ስራ መሰራት አለበት ብዬ አምናለሁ።
በጣም ነው የማመሰግነው አቶ ነብዩ፣ ጥሩ አድርገን የገለጽከው። ውይይታችን እንግዲህ እየተጠናቀቀ ነው። ኑሩ፣ ወደ አንተ ልመለስ። ስለ ከስደት ተመልሶ ስለ መቋቋም ተነስቷል። አንተም ደግሞ ድርጅቱ በሰጠህ ድጋፍ ተቋቁመህ ትንሽም ቢሆን እየሰራህ በራስህ እየሰራህ እንደምትገኝ እናውቃለን እና ይሄ መልሶ ማቋቋም ነገር ምን ያህል ይጠቅማል? ለወጣቶችስ ምን ትመክራለህ?
ብሩ መስጠት ያው አሪፍ ነው፣ ብቻ ቆንጆ ነው ብዬ ነው የማስበው። እንደገናም ደግሞ መልካም ነው እና እኔ ለወጣቶች የምመክረው ያው ዝሮ ወጣቶች የምመክራቸው ያው ኢኮኖሚ ቢኖራቸው መክራቸው ነው። በዛሬ ላይ ግን ኢኮኖሚ ምክር ብታደርጊ ማንም ሰማሽ የለ። ራሱ ደልቶት ነው የኖረው፣ ራሱ አግኝቶ እኔ በምን ልፈት ብሎ ነው። ግን ቢኖራቸው ራሱ ህይወት ራሱ ይመክራቸው ነበር፣ ስደቱ ራሱ ይመክራቸው ነበር። ዛሬ ላይ ግን ሳንረዳቸው ለምክር ያው ብቻ እኔ የሚጠቅመው
አንተ እንግዲህ አይተኸዋል ደርሶ መመለሱን። ስለዚህ አትሄዱ ነው የምትለው?
እኔ ባይዘወይ እኔ ኢትዮጵያ ላይ መኖር ይቻላል። ምክንያቱም እንደ እንደኔ መከላከያ መግባት ይቻላል ላለው አንዳንዴ ስደት ከመሄዱ ምክንያቱም አንድ ለሀገር ነው፣ ሁለት ደግሞ በቃ ሀገር ላይ ነው። እዛ ግን በጣም የበለጠ ስቃይ ስላለው ማለት ነው። እንዴ ትንሹ፣ ሴቱ፣ ትልቁ፣ ወንዱ በቃ ማንም ሀገር እንደሌለን በቃ ምግብ በልተን እንደማናቅ አድርገው ነው እዛ ስደት የሚያሳድዱ ማለት ነው። ያ ነገር ስለሆነ እኔም በደንብ በፍጹም ጭራሽ ስደትን አልመክርም፣ እንደውም ስደትን እቃወማለሁ።
እሺ እንግዲህ ተወያዮቼ ከእኛ ጋር ስለነበራችሁ ቆይታ በጣም ነው የማመሰግነው። ሰፋ ያለ ጊዜ ኖሮን ሰፋ አድርገን ብንወያይ መልካም ነበር። ውይይታችንን የምናሳርገው የመጨረሻዋ ደዋይ አስተያየት በመስማት ነው። እንግዶቼ ግን ስለነበራችሁ ቆይታ አመሰግናለሁ።
እናመሰግናለን።
አሁን ሶስተኛ ደዋይ አስተያየት ከስደት ተመላሽ ናት፣ መልእክት አላት። የእሷን አስተያየት ነው የምንሰማው የሚሆነው። እሷን ሰምተን እንመለስ።
እኔ ሀና ሁሴን በሽር ነው መባል። ያው እንግዲህ እኔ በግል 9 ዓመት ከምር ያለው ሳውዲ እንደምንም ያው በሀገር ላይ ይሻላል። ምንም አለ ምንም በሀገር ላይ ይሻላል። እዛ ምር ያለውን ብሰራም ያው ያው ገንዘብ ወስደውብኛል፣ 9000 ብር ወስደውብኛል። በዛ እስር ቤት 5000 ወስደውብኛል። በዛ ላይ ወርቅ 60 ግራም ወርቅ ተወስደውብኛል። ሲይዙኝ ባልተይት የሚለው ነበረ እና ይህን ሁሉ እናንተ ሀጂ ነቢ ናቸው፣ ይህን ሁሉ እንዴት አገኘሽው እንዴት አመጣሽው ብሎ ጥያቄ አደረጉብኝ። ሰርቼ ነው ሰራተኛ ነኝ ከዳማ ነው የምትላቸው። ይህን ሁሉ እኛ ጋር መታቸው የኛ የሳውዲ ሸባቦች የሳውዲ ወጣቶች ይህን ያህል የላቸውም። እናንተ ይህን ሁሉ ቃ ይህን ሁሉ ከየት ነው የምታመጡት ብለው ብዙ ነገር ወስደውብኛል። በዛ ላይ ቃል መጣልኝ እስር ቤት አስገቡ ብሬንም ወርቄንም ወስደው እና እስር ቤት 9 ወር ከርም መጣው ከእስር ቤት እስካሁንም እቃዬም አልገባልኝም። እቃ ምንም አላየሁም። ዝም የተቸጋገርኩ ነው ልዬ እና እንደዚህ አይነት ፈተና አይቻሉኝ በሳውዲ ላይ ግን በተቻላቸው የኢትዮጵያ ልጅ ግን በሀገራችን ሊጠነክሩኛል። ብዙ ነገር አይተን በሀገራችን ላይ ቢጠነክሩ ደስ ይለኛል። ስደት በኛ ይብቃ።
እንግዲህ እንደሰማችሁት ስደት በእኛ ይብቃ ስትል ነው መልእክቷን ያስተላለፈችው። 9 ዓመት ኖራ ልጆቿን ብቻ ይዛ የተመለሰች ስደተኛ ናት። የራሷን ተሞክሮ ተናግራለች። በእንባ በታጀበ ስሜት ሆና ነው ስደት በእኛ ይብቃ የቻላችሁትን ያህል እዚህ ሞክሩ ስትል ነው መልእክት ያስተላለፈችው። በዓለም አቀፉን የስደተኞች ቀን ታሳቢ በማድረግ በዛሬ ዕለት ያሰናዳ ነው ውይይት እዚህ ላይ ፈጽመናል። ተወያዮቻችን ኑሩ አደም በቅርብ ጊዜ ከስደት ተመላሽ፣ እንዲሁም ደግሞ አቶ ሲራክ ነብዩ የመገናኛ ብዙሀን ባለሙያና በስደተኞች ጉዳዮች ላይ ትኩረት ሰጥቶ የሚንቀሳቀስ ማህበረሰብ አንቂ ናቸው። ስለነበረን ቆይታ እናመሰግናለን። ወደ ተከታዮቹ መሰናዶ እንሻገር። ተከታዩ ዘገባችን ወደ ትግራይ ይወስደናል። አለም ፍስሀዬ በዛ የሚገኝ አንድ ችግረኛዎችን በመርዳት ላይ የሚገኝ ወጣትን ያስተዋውቀናል።
ፍቃድ ኃይሉ ልጅነትን ዶሮ በመሸጥ ጀምሮ አሁን ከ40 በላይ የፈረንጅ ላሞችን በማፍራት የተፈናቀሉና የጤና ችግር ያለባቸውን የህብረተሰብ ክፍሎች እያገዘ እንደሚገኝ ይናገራል። ፍቃድ ኃይሉ 40ዎቹ የዕድሜ ክልል ገደማ ይገኛል። ታታርና ለለውጥ የሚተጋ ሰው ነው። የደረዎችን መሸጥ ስራ አቋርጦ ቁርስ ቤት ከፍቶ ስራ ሲጀምር በ2007 ዓ ም ደግሞ 2 የፈረንጅ ላሞችን በመግዛት ማራባት እንደጀመረ ይናገራል።
መጀመሪያ ዶሮ ነጋዴ ነበርኩ። ዶሮ ስነግድ ያው ታችኛው ስራ ነው። ከዛ ከዶሮ ነጋዴ ትንሽ ፋታ አግኝቼ ወደ ቁርስ ቤት ተሻገር። ቁርስ ትንሽ ቁርስ ቤት ከፈትኩና ከዛ እሱን ስከፍት የወተት ችግር አየሁት። የወተት ችግር ሳይ ወተት እንግዲህ ምን ላርግ ብዬ እናቴ በ2000 ዓ.ም የሆነች ትንሽ የቦታ ገዛች። ከዛ እሷን ስትገዛ እኔ እሷን ቤት ክራይ ስለነበርኩ ከዛ ወጥቼ ወደ እሷ ገባው። ይህን ስገባ የግድ ከብቶች ማርባት እንዳለብኝ፣ ወተት የራሴ መሆን እንዳለበት አመንኩ። ከዛ የወተት ከብቶች 2 ትናንሾች ገዛው። እነሱም ቻለንጅ ሆነ። እነሱ እስከሚያድጉ ወተት ስለማላገኝ እነሱን ሽጬ 2 ትላልቆች ገዛ። የፈረንጅ ከብቶች ናቸው። ትላልቆች የፈረንጅ ከብት ገዛ፣ ሆላንድ የሚሉት። አሁን እነዛ ሆላንድ የፈረንጅ ከብት ስገዛ አንዲቷ በ2ኛው ወር 1 ጥጃ ወለደች፣ ሴት ወለደች። ያችኛዋም ሴት ወለደች። ከዛ 4 ሆኑ። 4 ሲሆኑ ያው እነሱን እያሳደግኩ ወደዚህ 45 ከብቶች ተሻገሩ። 45 ከብቶች ሲሻገሩ 5ቱ ያው በአንዳንድ ጉዳቶች ተጎድተዋል። አሁን እነሱ ሲጎዱ ያው እነሱ ተጎድተዋል ብለንም አላቋረጥንም፣ እየሰራን ነው። የገዛኋቸው በ2007 ዓመተ ምህረት ነው።
ፍቃዱ ከላሞቹ በየቀኑ ከ150 እስከ 200 ሊትር ወተት የሚያገኝ ሲሆን አልተገኘም ከተባለ 100 ሊትር በየቀኑ እንደሚታለቡ ሲያውስ ከዚህ ወተት ለተፈናቃዮች ከ50 እስከ 75 ሊትር በየቀኑ በነጻ እንደሚሰጥ ይገልጻል።
ወተት ለቁርስ ቤት ተሸፈኑልኝ፣ እነሱ እንዲራቡ ጣርኩ። ከዛ ላሞቹ ከ200 ሊትር እስከ 150 ይታለባሉ። እስከ 100 በቃ አነሰ ቢባል 100 ሊትር ታገኛለህ በቀን። በ2008 ዓመተ ምህረት ከደሴ፣ ከኮምበልሻ፣ ከባህር ዳር የተፈናቀሉ ወገኖች ነበሩ። 45 ሰዎች በየቀኑ አንዳንድ ሊትር የቀዳማዊ ወያኔ ነዋሪዎች ሆኖ እዛ የተሰበሰቡ የእርዳታ ክፍሎች በአንዳንድ ሊትር ለ2-3 ወር ሙሉ የተቸገሩ ሰዎች እየሰጠው ነበር። ከዛ ሆኖም ቀጣይ ችግሩ አላለቀም። የኢትዮጵያና የትግራይ ሰራዊት ግጭት ተፈጠረ። እንደዚህ ሆኖ ሲጓዙ የተፈናቃይ የምዕራብ፣ የሽሬ፣ ሸራሮ፣ የሁመራ ሁሉ ተፈናቃይ ወደ መቀሌ ገባ። ያን ተፈናቅሎ አሁን ሰው እጅ ወድቆ ሊታይ ህሊናይም ሊቀበል አልቻለም። እንደዛ ሲያስብ ዝም ብዬ ሄጄ ይዛ አስተባባሪው ነበረ እዚህ ችግረኞች ያሉ የታመሙ ወልዶ ትንንሽ ከአምስት አመት በታች ያዙ እናቶች ልጆች ያሉ ንገሩኝ እናት አባት የሌላቸው ጠፍቶ ሰው የሌላቸው ልጆችም አሉና ንገሩኝ እንደዚህ ሰምቼ ነው የመጣሁት ስላቸው 100 ሰው አመጡልኝ እንደዛ ሲያመጡልኝ እኔ ደግሞ በቀን 75 ሊትር 50 ሊትር እየሰጠው ከ2013 እስካሁን አላቋረጥ
ከዚህ በተጨማሪ የጤና ችግር እንዳለባቸው በሐኪሞች ተረጋግጦላቸው የህብረተሰብ ክፍል ያግዝ እንደሚገኝ ፍቃዱ እንዲህ ይገልጻዋል።
ከአቅም በታች በሽታ የተሸከሙ ሰዎች አሉ። እነሱም ደግሞ ስታያቸው እንዲኖሩልህ እንዲድኑልህ ያገርህ ዜጋ እንደመሆናቸው መጠን እንዲኖሩ ትፈልጋለህ። የኤችአይቪ የተያዘም አለ። ለዚህ ቀን ያቋርጣል የማይባለው ለፍላጎት የሚጠጣ ወተት አሁን እንደዛም የሚዛን ማነስ ሆስፒታል መቀሌ ሆስፒታል ነው የሰጡኝ በደብዳቤ አርጎ ጭን ልጅ ምንም ልናረጋት አንችልም ዳኒትም የለም ብሎ ለደብዳቤ ወዴ እኔ ላኩ እኛ ከዚህ ተሰምተን ነው የመጣናል ነው እሺ አልኳት እስካሁን እየጠጣች ነው።
ፍቃዱ በመጋቢት ወር 2013 ዓመተ ምህረት አካባቢ የጀመረውን እገዛ እስካሁን 2.5 ሚሊዮን መድረሱን ሲገልጽ ገና እንደሚቀጥልም ተናግሯል። ፍቃዱ ይህንን እገዛ ሲያደርግ በክራይ ቤት እንደሚገኝም ጨምረ ገልጸዋል።
ይችላል ምንም የለኝም የቤት ክራይ ነው ምኖረው ባለትዳር ነኝ የድርጅትም ክራይ ነው መኖሪያም ክራይ ነው ይሄ እናቴ ቤት ነው 2.5 ሚሊዮን ይሆናል። እኔ ማለት ይሄ ማለት ገና ነው ይሄም 10 ሚሊዮንም ሊደርስ ይችላል አይታወቅም። ትግራይ ነጻ እስከምትሆን ከድህነት ከመከራ ስራ እስከምትጀምር እንግስቃሴው እስከምጀምር ነው ምለው ፕሮግራሙ ይሄ ደግሞ መቼ ነው አይታወቅምና እስከመጨረሻ መስጠት የእስራኤል ዋናው መነሳሻይ ነው።
ይህንን ሰናይ ተግባር ለማድረግ ያነሳሳው ነገር ሲጠየቅ ሰዎችን ማገዝ ሰው መሆን በቂ ነው በማለት እንዲህ ይላል።
ሰው እኮ እየጠፋ ነው እየራበው ነው እየታመመ ነው መድኃኒት በማጣት በራብ በመከራ በችግር በስትረስ እየታመመ እየሞተ ነው። ይሄን እየሞተ ያየ አንተ እንዴት አድርገህ መርጠህ ልትበላ ትችላለህ መርጠህ ልትተኛ ትችላለህ? ሰው ከሌለስ ይሄ ድርጅት የሚባል ይሄ ፋብሪካ የሚባል ምን ይዞ ነው ድርጅትና ፋብሪካ መሆን የሚችለው? እኔ ሰው ተርፎልኝ ብዙ ነገር ልሰራ ስለምፈልግ ነው ሰው መኖር ስላለበት ነው። እነዚህን ይዤ በኋላ የትግራይ ትልቅ የወተት ፋብሪካ ልትሆን ስትችል ሰው ይዘህ ነው ፋብሪካውን ስትተክልቆ ሰው ሲጠቀምልህ ነው። ሰው ከሌለ ምን ያርግልሃል ፋብሪካ ምን ያርግልሃል ከብቶች? እኔ ዋናው መፈልገው እኮ ህዝቡን ነው። ህዝቡን ካለ ሁሉ ነገር ማድረግ ትችላለህ። ህዝቡን ከሌለ ግን ምን ያርግልሃል መኖር ምን ያርግልሃል ፋብሪካ ምን ያርግልሃል ብር? ዋናው ሪሶርሱ ሰው ነው። እሱን ብዬ ስለማምን ነው።
በፍቃዱ እገዛ እየተደረገላቸው ካገኘኋቸው አስኳል ተስፋይ አንዷ ናት። አስኳል በሽተኛ ልጅ አላት። አስኳል ልጇን ከበሽታው እንዲድን እና እንቁላል በብዛት መጠቀም እንዳለበት ከሐኪሞች ስለተነገራት ይህንን ችግር ፍቃዱን ለማገዝ እንደረዳት ትናገራለች።
ችግሬ ልጄ በጣም አሞኝ ነበር። ህመሙ ቲቪቲ ህክምና ሄጄ ነበር። እንቁላልና ወተት መጠቀም አለበት ስለተዋልኩ ፍቃዱ ረዳኝ ማለት ነው። የሆነ ሰው ተሸግሬ ስላልኩ ከፍቃዱ ጋር አጋናኝ። ፍቃዱ በጣም ጥሩ ሰው ነው። በየቀኑ ወተት ይሰጠኛል። ጥሩ ውጤት አገኘው። በጣም ጥሩ ነው። ውጤቱስ በጣም ጥሩ ነው። ምሳሌ አንገቱ ውበት ነበር፣ ቀንሰዋል። ተኝቶ ነበር፣ መንቀሳቀስ ጀምሯል። ጉልበቱ ጥሩ ሆነዋል። እኔ በጣም ደስ ብሎኛል። ፍቃዱስ በጣም እግዚአብሔር ይርዳል።
ሌላኛው የፍቃዱ ኃይሉ እገዛ ተጠቃሚ አሽመላሽ ቀለም ይባላል። አሽመላሽ የጤና ችግር እንዳለበትና ፍቃዱ በሚያደርግለት እገዛ ጤንነቱንና ጉልበቱን እየተሻሻለ መሆኑን ይገልጻል።
ያው ፍቃዱ ለኛ የሚያግዘን ያው እንዳልኩ የአንድ ሰው ህይወት ለመዳን ብሎ የሚያግዘን ያለ አግኝተ ሳይሆን ምን ከዛች ያለችው ተካፍዬ ከወንድሞቼ ተካፍዬ ልብላ ብሎ ነው እንጂ አግኝታለሁ ከህዝቡ በላይ ወይም ካለው በላይ አይደለም። እና ባለች ፈቃዱ ለኛ እንደ አባታችን አርገንም ያው እንደ አባቴ አርገን በጣም ማየው ምን የኔ በሽታ ሁሉ አይቶ ተቸግሬ መሆን አይቶ ነው የሚያግዘኝ ያለው። ወተት በየቀኑ ግማሽ ሊትር ወተት ያግዘኛል ማለት ነው። እና ወተቱም ጥሩ ውጤት አምጥቶልኛል እስካሁን ያለው። እና ለቀጣይም በዚህ እንዲቀጥልልን ነው የምንፈልገው። ሌሎችም ከፍቃዱ መማር አለባቸው። ምክንያቱም ለአንድ ሰው አንድ ሀብታም ለአንድ ሰው እንኳን ቢያግስ የተቸገረ ሰው ቢያግስ ጥሩ ነው።
ሁሉም ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። ስናስተናግዳችሁ የምሽነው ኤደን ገረመው መሰናዶን በመምራት ንጉሱ ታምሬ በቅንብሩ ነበርን። ሰላም ጤና ስጥልን። ደህና ደሩ።